The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 29 2012 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በጋራ ጉዳዮች ላይ አንድነትና ብሔራዊ መግባባት መፍጠር እንደሚያስፈልግ ፕሬዚደንት ሳህለወርቅ ዘውዴ አሳሰቡ።
ይህ በዓል የታለመለትን ዓላማን ለማሳካት ገና ብዙ እንደሚቀረን፣ በአንዳንድ መልኩም ወደ ኋላ የሄድንበት ሁኔታም እንዳለ እያየነው ነው። ስለሆነም እስከ መጪው ዓመት ድረስ አንድነታችንን፣ አብሮነታችንን፣ ኢትዮጵያዊነታችንን የሚያጠናክሩ ውጤቶችን ለማስመዝገብ ስራው ዛሬ መጀመር ያለበት ነው።
ዛሬ አዲስ አበባ ውስጥ በተከበረው 14ኛው የብሔር ብሔረሰቦች ቀን ላይ ባደረጉት ንግግር ነው ፕሬዚደንቷ መልእክታቸውን ያሰሙት። በአብይ ርዕስ ዘገባ ይዘናል። የኖቤል የሰላም ሽልማታቸውን ለመቀበል ጠቅላይ ሚኒስትር አብይ አህመድ ኦስሎ ገብተዋል። ከቢሮአቸው መግለጫ ለማግኘት እየሞከርንን እንዳገኘን እናስደምጣችኋለን። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። ሰሞኑን በማኅበራዊ ድረገጾች ሲናፈስ የከረመው የአዲስ አበባ ከተማ ማስተር ፕላንና የአዲስ አበባ ፍርድ ቤት የማሻሻያ ቻርተር ወሬ መሰረተ ቢስ መሆኑ ተገልጿል። በጉዳዩ ላይ ዛሬ የአዲስ አበባ ፕላንና የከተማ ልማት ኮሚሽን እንዲሁም የአዲስ አበባ ይግባኝ ፍርድ ቤት በጋራ በመሆን ለብዙሃን መገናኛ መግለጫ መስጠታቸውን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች።
የፕላንና የከተማ ልማት ኮሚሽን ኮሚሽነር ደረጀ ፍቃዱ እንደጠቀሱት የአዲስ አበባ ማስተር ፕላንና ክፍለ ከተሞችን ወደ 13 ለማሳደግ ነው የተባለው የ2008 ዓ ም እቅድ የነበረው ነው ብሏል።
ከዚህ በፊት ህዝቡ የተቃወመው አይሆንልኝም፣ አቅፈኝም፣ አላማከረኝም፣ አላነጋገረኝም፣ ገፍቶኛል፣ ጎድቶኛል፣ በዛ ከተቀጠለ ማንነቴ ይነካል፣ የልማቱ ተጠቃሚ አልሆንም ብሎ ህዝቡ የተቃወመውን ማስተር ፕላን እሱ ማስተር ፕላን ተጠርቶ በማይሰማበት ተቀብሮ በማይመለስበት በህዝብ ትግል ከሽፏል። በሶሻል ሚዲያ ላይ የሚታዩት ነገር በ2008 የአዲስ አበባ ከተማ መሪ ፕላን ፕሮጀክት ጽህፈት ቤት የሚባል የአዲስ አበባ ከተማ ክፍለ ከተሞች ከአስር ወደ 13 መሆን አለባቸው ብሎ የተለያዩ ዶክመንቶችን አዘጋጅቶ ሲሄድበት ስልጠና ሲሄድበት የነበረው ዶክመንት
የማስተር ፕላን አጀንዳ የለንም፣ አሁን የከተማ ነዋሪ የልማት ተጠቃሚ እንዲሆኑ እየሰራን ነው ብሏል ኮሚሽነሩ ዛሬ ለጋዜጠኞች በሰጡት መግለጫ። ከቀድሞ ይዞታቸው የተፈናቀለው አርሶ አደሮችም ተጠቃሚ እንዲሆኑ በመስራት ላይ እንገኛለን ብሏል። የከተማ አስተዳደሩ ለህብረተሰቡ ተረጋግቶ የልማት ስራ እንዳያከናውን የውሸት ወሬ የሚያሰራጩ አካላት ስላሉ ህብረተሰቡ የሚሰራጩ መረጃዎችን በጥንቃቄ ማጠን አለበት ሲሉም ተናግሯል።
ከተማ አስተዳደሩ በተለይ ፕላን ኮሚሽን ዶክመንት አዘጋጅተዋል፣ ስልጠና እየሰጠ ነው ተብሎ ሚዲያ ላይ ያለው መሰረተ ቢስ ነው።
በተጨማሪም የአዲስ አበባ ቻርተር ሊቀየር ነው ተብሎ ሲሰራጭ የነበረው መረጃ ውሸት ነው ያሉት ደግሞ አቶ ተስፋዬ መለሰ የአዲስ አበባ ይግባኝ ፍርድ ቤት ፕሬዝዳንት ናቸው።
የከተማው ፍርድ ቤት ምን አይነት ስልጣኖች ቢኖሩት ለከተማው ህብረተሰብ የተሻለ የዳኝነት አገልግሎት ሊሰጥ ይችላል በሚል መልኩ የዛው ጥናት አካል በሆነ መልኩ በፍርድ ቤታችን የተዘጋጀ አንድ ረቂቅ አዋጅ አለ። ያ ረቂቅ አዋጅ የፍርድ ቤቱን ስልጣን ብቻ የሚመለከት እንጂ በአጠቃላይ የከተማውን ቻርተር የሚመለከት አይደለም።
የአዲስ አበባ የዳኝነት ስርዓት ንድፈ ሀሳብን በተመለከተም ስልጠና መሰጠቱንና የኦሮሞ ጥቅም የሚነካ አይደለም ብሏል። ንድፈ ሀሳቡ በግል ጉዳይ ላይ ያተኩራል ሲሉም ገልጿል። ከጋዜጠኞች ለተነሳው ጥያቄዎችም ገለጻና ማብራሪያ ሰጥቷል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን እናመሰግናለን። በየዓመቱ የሚካሄደው የሲኤንኤን ሂሮስ የሲኤንኤን ጀግኖች የዘንድሮ የአውሮፓውያን 2019 ዓመተ ምህረት አሸናፊ ኢትዮጵያዊቱ ፍሬወይኒ መብራቱ ሆናለች። ፍሬወይኒ በተደጋጋሚ መጠቀም የሚችሉ የሴቶች የንጽህና መጠበቂያዎችን ለገጠር ሴት ተማሪዎች ለማዳረስና ከሴቶች የወር አበባ ጋር ተያይዘው ያሉ አሉታዊ አመለካከቶችን ለመቀየር እያበረከተች ላለችው አስተዋጽኦ $110,000 እና ከኤንበርግ ፋውንዴሽን ነጻ የሊደርሺፕ ወይም የአመራር የስልጠና እድል ሽልማት ነው የተቀበለችው። ትናንት እሁድ ማታ ኒውዮርክ ላይ በተከናወነው ስነ ስርዓት ሲኤንኤን ይህንን እውቅና እንዳገኝ ስለረዳኝ እጅጉን አመሰግናለሁ። ምን ማለት እንዳለብኝ አላውቅም። ይህ ለሁሉም ልጃገረዶችና ሴቶች የተሰጠ ክብር ነው። ክብር ለሁሉም ብላለች። የወር አበባ ይሄ ቦታና ክብር፣ በመጨረሻም የወር አበባ እንዲህ ያለ ቦታና ክብር አግኝቷል። እጅጉን አመሰግናለሁ ስትል ደስታዋን ገልጻለች። የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ በትዊተር ገጾቻቸው ላይ ለፍሬወይኒ የእንኳን ደስ ያለሽ መልእክት አስተላልፈዋል። ፍሬወይኒ ለዚህ ሽልማት በታጨችበት ወቅት የተሰማትን ለዝግጅት ክፍላችን እንደዚህ አስረድታ ነበር።
ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ሳንቲም የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችይ የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርክኛል።
ፍሬወይኒ መብራቱን እንኳን ደስ ያለሽ እንላለን። እኛም አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የመንግስት ገንዘብ በመመዝበር በህገወጥ መንገድ የተገኘውንም በህጋዊ አካል ሽፋን ማንቀሳቀስ በመሳሰሉ ወንጀሎች የተወነጀሉት የኬንያ ናይሮቢ ወረዳ አስተዳዳሪ ወንጀሉን አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጡ። ማይክ ጊዲዮን ምቡቪ ዛሬ ናይሮቢ ላይ ጸረ ሙስና ፍርድ ቤት ቀርበዋል። የፕሬዝደንት ኡሁሩ ኬንያታ ኢዮቤልዩ ፓርቲ አባል የሆኑት ምቡቪ በዝነጣቸው ከመታወቃቸው ብዛት በስዋሂሊ ሶንኮ ከበርቴው በሚል ቅጽል ስም እንደሚታወቁ ነው የተነገረው። አገረ ገዢው ውድ ወርቆችና አልማዝን በመሳሰሉ እንደሚያጌጡና ኤኤፍፒ እንደዘገበው እንደውም የወርቅ ጫማ እንደሚጫሙ ነው የተገለጸው። ብዛት ያላቸው ወርቅ ቀለም ያላቸው መኪናዎችም ባለቤት ናቸው ተብሏል። ታዲያ ባለስልጣኑ ራሳቸውን ለድሃ ተቆርቋሪ አድርገው ስለሚያቀርቡ በናይሮቢ የድሃ አካባቢዎች በሚኖሩት ዘንድ ድጋፍ አላቸው፣ ደጋፊዎቻቸው ሰልፍ ይወጡላቸዋል ይሆናል ተብሎ በመጠርጠሩ ዛሬ ፍርድ ቤቱ በከፍተኛ የጸጥታ ኃይል ሲጠበቅ ውሏል። ዩጋንዳ ውስጥ ባለፈው ሳምንት በተከታታይ በጣለው ዶፍ ዝናብ ምክንያት በደረሱ የጎርፍና የመሬት መናድ አደጋዎች የጠፋው ሕይወት 36 መድረሱን ባለስልጣናት አስታወቁ። በተራራማው የሀገሪቱ አካባቢ እየታየ ያለው መጥለቅለቅ በሺዎች የሚቆጠሩ ሰዎችን መውጫ ማሳጣቱንም ዘጋቢያችን ሀሊማ አቱማኒ ከካምፓላ ዘግባለች። ትዝታ በላቸው ዝርዝሩን ይዛለች።
ሳምንቱ ሙሉ የጣለው ዶፍ ዝናብ የተከተለው ጎርፍና የመሬት መናድ አብዝቶ እየጎዳ ያለው ሩዌንዞኒ ተራራ ዙሪያ ያሉ ምስራቃዊዎቹን የዩጋንዳ ቡጉሲና ቡንዲቡጊዮ አካባቢዎች ነው። አደጋዎቹ በቀጥታ በሕይወትና በንብረት ላይ እያደረሱ ካሉት ጉዳት በተጨማሪ የአካባቢው መጥለቅለቅና የመገናኛ መስመሮች በጎርፍ በመፈራረሳቸው ምክንያት ሁኔታውን አስሶ የማዳን ስራውን እጅግ አስቸጋሪ እንዳደረገባቸው የዩጋንዳ ቀይ መስቀል ኃላፊዋ አይሪን ናካስቲ ለቪኦኤ ገልጸዋል።
And the decision has been taken to put up a transit shelter until the situation.
በመሆኑም የመሸጋገሪያ መጠለያ እንዲሰራ ተወስኗል። ስለዚህም ሁኔታዎች እስኪሻሻሉ ድረስ የቡቡኩንዋንግ ጊዜያዊ መጠለያ ከቡንዲ ቡጊዮ የተፈናቀሉ ወደ 700 የሚሆኑ ሰዎች እንዲቆዩበት ይደረጋል።
እየበረታ የመጣው ስጋት ደግሞ ጎርፉ ባጥለቅለቃቸው አካባቢዎች የውሃ ወለድ ወረርሽኞች መቀስቀስ መሆኑን የአደጋ ዝግጁነትና እርዳታ ሚኒስቴር ዴኤታ ሙሳ ኤኪውሩ ተናግረዋል።
ውሃው ሊበከል የመቻሉ ነገር የበረታ ስጋት ደቅኗል።
ይህንን ሁኔታ አሁኑኑ በአግባቡ ካልያዝነው ለሰብአዊ ድጋፍ የምናደርገውን ጥረት ሊያወሳስቡ የሚችሉ እንደ ኮሌራ አይነት ወረርሽኞች ሊቀሰቀሱ ይችላሉ።
ውሃ ወለድ በሽታዎችን ለማከም የሚያስችሉ መድኃኒቶችን፣ በአየር የሚወጠሩ ታንኳዎችን፣ የድንኳን ሸራ፣ ብርድ ልብስ፣ ምግብ ለማቅረብና ድልድዮችን ለመጠገን የሚውል ወደ 5 ሚሊዮን ተኩል ዶላር መንግስት መመደቡን ኤክዌሩ አመልክተዋል። የዝናብና የጎርፉ ሁኔታ ሊረግብ የሚችለው ገና የፊታችን ጥር ወር ወቅቱ ሲለወጥ መሆኑን የዩጋንዳ መንግስት ባለስልጣናት ተናግረዋል።
በመጨረሻም በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ከስልጣን ለማስነሳት የሚያበቃ ጥፋት አድርሰው እንደሆን በተወካዮች ምክር ቤት በቀጠለው ምርመራ በዛሬው የተወካዮች ምክር ቤቱ የፍትህ ኮሚቴ ችሎት ዲሞክራቶቹና ሪፐብሊካኑ የኮሚቴው መሪዎች እጅግ ተቃራኒ የሆነ አመለካከት አንጸባርቀዋል። በሁለቱም ወገኖች ከተጠሩ ጠበቆችም እንደዚሁ ቃላቸውን ተቀብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዓለም ዜናው። ለአበይት ዜናዎችና ለማጠቃለያም ትመለሳለች ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ የዘንድሮ የሲኤንኤን ዓለም አቀፍ ጀግናይቱን ፍሬወይኒ መብራህቱን አግኝተን ለማነጋገር እየሠራንን ዘርዘር ካለ ዝግጅት ጋር እናቀርብላችኋለን። በማኅበራዊ መገናኛ ብዙሃን የሚሰራጩ የጥላቻ መልእክቶችና ሐሰተኛ ወሬዎችን ለመቆጣጠር መንግሥት ገለልተኛ የሆኑ ተቋማትን ማቋቋም እንዲሁም ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር የሚጣጣሙ ጠንካራ ሕግጋትን ማውጣት አለበት ሲሉ አንድ አንጋፋ ምሁር አሳስበዋል።
Democratic society that is bound by human rights standards, and as we look around the world,
በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመቆጣጠር በዲሞክራሲ የበለጸጉ ሀገራትን ተሞክሮ መውሰድ በቂ ነው።
ፕሮፌሰር ዴቪድ ኬይ ዩናይትድ ስቴትስ ውስጥ የሰብአዊ መብቶች ዓለም አቀፍ ሕግ መምህር ናቸው። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሀገር ሰላምና ደህንነት ከሁሉም ነገር ይበልጣል ብለዋል የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ። በጋራ ጉዳዮች ላይ አንድነትና ብሔራዊ መግባባት መፍጠር እንደሚያስፈልግም ፕሬዚደንቷ ዛሬ አዲስ አበባ ውስጥ በተከበረው 14ኛው የብሔር ብሔረሰቦች ቀን ላይ ባደረጉት ንግግር አሳስበዋል። ሙክታር ጀማል ተከታትሎታል።
በ14ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል ላይ የተገኙት ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴ እንደተናገሩት በሰላም ለመኖር የራስን መብትም ለማስከበር ሆነ ለሌላው የሀገር ደህንነት ወሳኝ ነው ብለዋል። ሰላም የሁሉም ነገር መሰረት ነው ያሉት ወይዘሮ ሳህለ ወርቅ ከዜጎች ሀገራቸውን መውደድና ለሀገራቸው ጥብቅና መቆም እንደሚጠበቅም ተናግረዋል።
እንደ ሀገርና ሕዝብ በጋራ ጉዳዮቻችን ላይ ሊኖረን የሚገባው ብሔራዊ መግባባትና አንድነትን ለማጠናከር የሰራነውን ያደረግነውን እንዲሁም ወደፊት ልናደርጎ የሚገባንን በጥልቀት ለማየትና ለመመርመር የሚያስችለን ይሆናል። የበዓል ማክበር ትርጉሙ ይህንን ያገናዘበ በአንድ ዓመት ያከናወናቸው ተግባሮች ዋና ማሳያ እንጂ የአንድ ጀንበር እንቅስቃሴ አይደለም። ካለፈው ዓመት በዓል ወዲህ አገራችን በርካታ ፈተናዎችን አሳልፋለች። ይህ በዓል የታለመለትን ዓላማን ለማሳካት ገና ብዙ እንደሚቀረን በአንዳንድ መልኩም ወደ ኋላ የሄድንበት ሁኔታም እንዳለ እያየነው ነው። ስለሆነም እስከ መጪው ዓመት ድረስ አንድነታችንን፣ አብሮነታችንን ኢትዮጵያዊነታችንን የሚያጠናክሩ ውጤቶችን ለማስመዝገብ ስራው ዛሬ መጀመር ያለበት ነው።
ትላንትና በጥናት ጽሑፍ ውይይት ዋዜማውን የጀመረው 14ኛው የብሔር ብሔረሰቦች ቀን በተለያዩ ጉዳዮች ላይ የቀረበው ጥናት ላይ ውይይት የተደረገ ሲሆን በእንግድነት የተገኙት ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የሚከበር ብቻ ሳይሆን በቀጣይ 10 ዓመታት የብልጽግና መሰረት የሚታይበት መሆኑን ተናግረዋል። መሰል ክብረ በዓሎች አንዱ ከሌላኛው ሚማርበት የበለጠ እንዲተዋወቅበት መድረክ የሚከፍት መሆኑንም ገልጸዋል።
ይባል የተሳካ ይሆናል። ይባል የብልጽግናችን መጀመሪያ ይሆናል። ኢትዮጵያ በተደጋጋሚ እንዳልነው አትፈርስም። ኦሮሞዎች የሚኮሩባት፣ አማሮች የሚኮሩባት፣ ትግራዮች የሚኮሩባት፣ ሶማሌዎች፣ አፋሮች፣ ወላይታዎች፣ ሀዲያዎች፣ ሲዳማዎች፣ ከፋዎች፣ ዳውሮዎች፣ ጉራጌዎች፣ ስልጤዎች የሚኮሩባት የሁላችንም የእኩል ቤት ትሆናለች። አሁን የሚታየው ማንኛውም መንገራገጭ በጊዜ ብዛት እየተፈታ በሰላም በፍቅር በጋራ አብረን የምንኖርና አዲስቷን ኢትዮጵያ የምንገነባ እንደምንሆን ላረጋግጥላችሁ ፈልጋለሁ። መልካም በዓል። አመሰግናለሁ።
ያዘጋጅ ክልል ኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በመድረኩ ላይ እንግዶቹን እንኳን በደህና መጣችሁ ካሉ በኋላ እንደተናገሩት በሽግግሩ ወቅት ከፍተኛ ተግዳሮቶች እንዳጋጠሙን ሁላ ተስፋም ይታየናል ብለዋል። በተደረገው መራራ ትግል የተገኘው ለውጥ እንዲቀጥል እኩልነትና ነጻነት መሰረቱን አስፍቶ ችግሮች በሕግና ሕጋዊ መንገድ ብቻ እንዲፈቱ ይሰራል ብለዋል። አቶ ሽመልስ
ሕዝቦች የራሳቸውን እድል በራሳቸው እንዲወስኑ በተቀመጠው መሰረት ባለፉት 25 ዓመታት በብዙ ጣውረድና ፈተና ውስጥ አልፎ በተግባራዊነት ሂደት ውስጥ ትልቅ ጋሬጣና ችግሮችን አልፎ እዚህ ደርሷል። ባለፉት ዓመታት የነበሩትን ድሎች አጠናክረን በማስቀጠል የነበሩትን ጸጾችና ችግሮች በተለይም የብሔር ብሔረሰቦችና ሕዝቦችን መብት በሙሉ በማስከበር ሁሉም ሕዝቦች የራሳቸውን እድል እንዲወስኑ በማድረግ ሁሉም እኩል በኢትዮጵያ ጉዳይ እንደ ኢትዮጵያዊነቱ የሚወስንበት የዳር ተመልካች የማይሆንበት በእጃዙር የማይተዳደርበትን ሁኔታ ለመፍጠር ያለውን ጸጋና ሀብት በፍትሐዊ መንገድ የሚጠቀምበትን አሰራር ለመከተል የተጀመረውን የለውጥ ሂደት በፍጥነት ተቋማዊ ያደረግን ወደማይመለስበት ደረጃ ለማሸጋገር ተግተን መስራት ይጠበቅብናል።
ዛሬ በአዲስ አበባ ስቴዲየም በተከናወነው ክብረ በዓል የብሔር ብሔረሰቦች የተለያዩ ባህላዊ ትርኢቶችን አሳይተዋል። በክብረ በዓሉ ላይ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ የተለያዩ ክልሎች ርዕሰ መስተዳድሮች ተገኝተውበታል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ጎንደር ዩኒቨርሲቲ ውስጥ ትናንት የአንድ ተማሪ ሕይወት ማለፉ ተሰምቷል። አስቴር ምስጋናው ዝርዝር ያለ ዘገባ አላት።
ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪ ሕይወት ማለፉን የዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተርናሪ ፋርማሲ ተማሪ የነበረው ተማሪ ማሾ ኦመር ሕይወቱ ያለፈው በሕክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል።
ግጭት አልተፈጠረም። በትላንትና ዕለት ንጋት 12 ሰዓት ገደማ ነው ጉዳቱ የደረሰው። ጉዳቱን እንደደረሰበት ወደ ሕክምና ተወስዶ ሕክምና ሲያገኝ ከዋለ በኋላ ማታ ምሽት 2 ሰዓት ገደማ ነው ሕይወቱ ያለፈው።
ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑን ተናግረዋል።
እንግዲህ ጉዳት አደረሱ ተብለው የተጠረጠሩ ሰዎች ተይዘዋል። ይህንን ፖሊስ ምርመራ እያደረገ ነው። ቅዱስ ጳውሎስ ሆስፒታል የአስክሬን ምርመራ እንዲደረግ ወደዛ አሁን ልከናል። ከዛ በኋላ ውጤቱን የምናየው ይሆናል።
ከዶርሙ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ላይ ጉዳት ያደርሳል?
በምርመራ ከተረጋገጠ በኋላ
በዩኒቨርሲቲው ከህዳር 15 ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዝዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በመላ ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን፣ በሌላ በኩል የሳይንስና ከፍተኛ ትምህርት ሚኒስቴር የኮሚዩኒኬሽንስ ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ አሳውቀዋል። ኤደን ገረመው አናግራቸዋለች።
ከጊዜ ወደ ጊዜ በከፍተኛ የትምህርት ተቋማቶች ውስጥ እየተስፋፉ የመጡት ግጭቶች የተማሪዎችን ሕይወት እየቀጠፉ ነው። በዚህም የተነሳ ወላጆችና ተማሪዎች በከፍተኛ ስጋት ውስጥ ይገኛሉ። ይህንን የደህንነት ስጋት ለመቅረፍ ከሰሞኑ የሳይንስና ከፍተኛ ትምህርት ሚኒስቴር በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን አሳውቋል። አቶ ደቻሳ ጉርሙ በሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ናቸው። ይህ ውሳኔ ተማሪዎች በተደጋጋሚ በግቢ ጥበቃዎች ላይ ቅሬታ በማቅረባቸው የተደረገ ነው ይላሉ።
ጥበቃ ክፍተት ለመሙላት ለማጠናከር ግጭቶችን በተሻለ ሁኔታ ለመቆጣጠር ተማሪዎች በተደጋጋሚ በውይይት በሚያነሱት ጉዳይ ለውይ የጸጥታ ሁኔታ አስተማማኝ ለማድረግም የተሻለ የጸጥታ አካል መጠቀም አስፈላጊ ስለሆነ እና ካሉት የግቢ ጥበቃዎች ወንጀል ለመከላከል የተሻለ ቁመና ላይ ያለ ስለሆነ ፌዴራል ፖሊስን ተቋማት የፌዴራል ተቋማት ስለሆኑ የፌዴራል ፖሊስ መታገስ እንደሚያስፈልግ ስለታመነበት ሁሉንም ዩኒቨርሲቲዎች ያግዛሉ ማለት ነው። የፌዴራል ፖሊስ
ከፍተኛ የትምህርት ተቋማትን በፌዴራል ፖሊስ የማስጠበቁ ሂደት ከቀጣይ ሳምንት ጀምሮ ተግባራዊ የሚሆን እንደሆነ የተናገሩት አቶ ደቻሳ በቀጣይም ዘላቂ የሆነ መፍትሄን ለማምጣት የትምህርት ስርዓቱ ላይ እየተሰራ እንደሆነም ጠቅሰዋል።
በዘላቂነትና ግጭቶች እንዳይነሱ ከፍተኛ ጥረት እየተደረገ ነው። በዩኒቨርሲቲዎች ውስጥ ችግር የሚነሳው የተለያዩ ግጭቶች የሚነሳው ከአገልግሎት ጉድለት ነበር። ተማሪዎች ጉድለት የጠፋን እንዲሆነ በማለት ወይም ደግሞ አካደሚክ የሆኑ ነገሮች ላይ ሲገባ እንዲሆነ በማለት ነው የሚያነሱት። አሁን ይሄ የተማሪዎች አጀንዳ ያሉ ነው። አጀንዳዎች ከውጭ እየተጫኑ ነው ችግር እየፈጠሩብን ያሉት። ስለዚህ ይህን በርብርብ ሁሉ መካናት ርብርብ ሰላማዊ መማር ማስተማር መመለስ ይፈልጋል፣ ጥረት ይፈልጋል፣ ስራ ይፈልጋል እና በዘላቂነት ለመፍታት ብዙ ነገሮች እየተሰሩ ነው ያሉት። ከሪኩለም ክለሳ ጀምሮ መቻቻል ላይ አብሮ መሆን ላይ ሎጂካል አስተሳሰብ ላይ ምክንያታዊ የሆኑ ተሻሽሎ መኖር ላይ ብዙ ነገር መስራት እንደሚያስፈልግና አንደኛ መተማሪ እነኚህ ነገሮች ካቶ እንዲሰጧቸው እና ሰው ሬ ሳይንስን ብቻ መማር ሳይሆን ኮርሶች መውሰድ አለባቸው። እነኝ አሉ። አሁን ግን ለጊዜ መፍትሄ ከውጭም እየገቡ ልጆች ላይ ችግር እየፈጥሩ ሌሎች አካላትም ስላሉ በጥበቃ ክፍተት የሚፈጠሩ ነገሮችን ለመሙላት ለማጠናከር ሲባል ተቋማቱ እንዳልኩ ስክትም የፌዴራል ተቋማት ስለሆኑ ፌዴራል ፖሊስ መታገዝ አስፈልጓል። አምኖበት ይህንን የሚቀጥለው ሳምንት እያባል ፌዴራል ፖሊስ የምኖረው የክልል ፖሊሶች የምኖረው የግቢ ጥበቃ ኃይል የምኖረው ግን በቅንጅት የሚሰራ ዞሮ ዞሮ ሁሉም ለሰላም ለግቢ ደህንነት ስለሆነ ስራ የሚሰራ በቅንጅት የሚሰራ ስራ ነው። ምንም
አቶ ደቻሳ ሲያጠቃልሉ የፖሊስ ኃይሎች ደህንነትን ለማምጣት ቢሰሩም በቀጣይነት ግን ተማሪዎች ምክንያታዊ እንዲሆኑና ከግጭቶች ራሳቸውን በማራቅ ለሰላም እንዲሰሩ ጥሪ አቅርበዋል።
ግቢዎች ሰላም ለመሆን ዞሮ ዞሮ በጣም በስጋት እንዲኖሩ ልጆችም ደግሞ አላስፈላጊ ነገር ልጆቻችን እንዲያጡ ስለሚያደርግ ያው ሰላም በጥበቃ ብቻ አይመጣም። ፖሊስ ኃይል ብቻ አቁመን ሰላም ማምጣት አንችልም። እያንዳንዱ ሰው ሚና የሚፈልግ ስለሆነ ሁላችንም ወደ ሰላማዊ መማር ማስተማር ለመመለስ ደግሞ ሁላችንም ለሰላም ተባብረን በተጠናከረ ሁኔታ መስራት እንድንችል
ዝግጅታችን ይቀጥላል። ክቡራትና ክቡራን አሁን 3:24 ነው አዲስ አበባ ላይ። ኤደንን አመሰግናለሁ ለዘገባው። ወደ ተከታዩ ዘገባ እንሸጋግራለን። የምስራቅ ኢትዮጵያና የአጎራባቿን ሶማሊላንድ ጸጥታን፣ ህገወጥ ንግድና የጦር መሳሪያ ዝውውርን የተመለከተ ውይይት ድሬዳዋ ላይ ተካሂዷል። ከሁለት ወራት በፊት ሶማሊላንዷ ሃርጌሳ ላይ በተካሄደ ተመሳሳይ ስብሰባ ተይዘው የነበሩ እቅዶችን አፈጻጸም ገምግመዋል ተብሏል። የሁለቱ መንግስታት ተጠሪዎች አዲስ ቸኮል ዝርዝር አለው።
የምስራቅ ኢትዮጵያና የሶማሊላንድ የጸጥታና ፖለቲካ አመራሮች በድሬዳዋ ከተማ ለአንድ ቀን የቆየ ምክክር አድርገዋል። ስለ ምክክር መድረኩ አላማ የምስራቅ ዘመቻ መምሪያ ኃላፊ ኮሎኔል መንገሻ ፋንታው ለጋዜጠኞች ይህንን ብለው ነበር።
እንደሚታወቀው የምስራቅ ኢትዮጵያ አካባቢ ያው ውስብስብ የሆነ የጸጥታ ችግር ያለበት ነው። ይሄ ውስብስብ የጸጥታ ችግር አንዱና ዋነኛው ከፍተኛ የጦር መሳሪያ እና ህገወጥ ንግድ የሰዎች ዝውውር የሚተላለፍበት ነው። ሁለተኛ በደንበር አካባቢ የዳዕሽ እና የአልሸባብ የጸጥታ ኃይል አለ፣ እንደ አንድ ስጋት የሚታይ። ሌላኛው በሁለታችን በኩል በደንበር በወንጀል የሚፈለጉ ኃይሎችን እንዴት ተብሎ መተላለፍና ለጸጥታ እንቅፋት የሚሆኑት ኃይሎችን እንዴት አድርገን መስራትና በጋራ መገናኘት አለብን በሚል ከአሁን በፊት በሀርጌሳ ተገናኝተን ተነጋግረናል። የዚያ አካል ነው አሁን ለሁለተኛ ጊዜ በድሬዳዋ ተገናኝተን እየተነጋገርን ያለ ነው እና በእቅድ ይዘናቸው የነበሩን ነገሮችን አሁን እንዴት እያለግናቸው ነው? በእቅዳችን ላይ ምን ያጋጠመን ነገር አለ? እንዴት እየሄድን ነው? በቀጣይስ ምን ማድረግ አለብን የሚል አቅጣጫ ለማስቀመጥ ነው እየተነጋገርን ያለ ነው።
ሶማሊላንድን በመወከል መግለጫ የሰጡት ሜጀር ጀነራል ኑር እስማኤል ታኒ በበኩላቸው እንዲህ ብለዋል።
ሰደህዲ ቢሮዶ መርባ ለቀብታ ሰደህዲ ቢሮዶ ሆረዋ ለው ቀብታ ሀርጌሳ
የሁለቱ ሀገራት የጸጥታ መድረክ ሲካሄድ የድሬዳዋ ለአራተኛ ጊዜ ሲሆን ከሁለት ወር በፊት በሶማሊላንድ ሀርጌሳም መድረኩ ተዘጋጅቶ ነበር። በኢትዮጵያ በኩል የመድረኩ ተሳታፊ ከሆኑት መካከል የሶማሌ ክልል ጸጥታ ምክትል ኃላፊ አብዱላሂ መሐመድ አብዲ በመድረኩ ስለተገኘ ውጤት ይህንን ብለዋል።
ያመጣንባቸው ለውጦች አንደኛው በኮንትራባንድ በኩል ተስፋፍቶ የሚገባው ኮንትራባንድ በተለይም ህገወጥ መሳሪያ ከባህር ላይ የሚሻግሩት የሚገቡት በቦታቸው እንዳስደረጉ እና በዛ ኮንትሮል እንዳደረጉ በጣም ውጤታማ ሆነ። 100% ሳይሆን ከ85% በዛ ኮንትሮል አድርጎ እየተንቀሳቀሱ ነው ያሉት። በዚህ የሚሻግሩትን ሰዎች ኢንፎርሜሽን ተለዋውጠን ጭኖ የሚመጡበት መኪናዎቹን ቤት መንገድ እንደሚገቡት ተሸፍናል። እኛም ራሳችን ኃይል አሰረተን መደብን መከላከያ ሚሆን ልቦልስ ሚሆን በዛው ቆጠባ አድርገናል። አሁን እስካሁን የተያዙ ነው ህገወጥ መሳሪያዎችን ወደ 2000 ምናምን ያልፋል። ጥይቶችም 16 ያልፋል። ሽጉጦችም ይህን ያልፋል ከመቶ በላይ እና ያ ሁሉም ጥረት እናደርግ ነው ያቆየናቸው።
ቀጠናው ሰፊ ከመሆኑ አንጻር ህገወጥ ንግድንና ህገወጥ የጦር መሳሪያን በመቆጣጠር ረገድ ጥሩ ውጤት ቢገኝም ተጠናክሮ መቀጠል አለበት የሚሉት የምስራቅ ዘመቻ መምሪያ ኃላፊ ኮሎኔል መንገሻ ፋንታው ህገወጥ የሰው ዝውውርን በመቆጣጠር ረገድ ስለተሰራው ስራም የሚሉት አላቸው።
የመረጃ ልውውጥና የመረጃ ቀደምተኝነት ካለን ችግሩን ለመቀነስ አንድ እርምጃ መሄድ እንችላለን ማለት ነው። ስለዚህ የመረጃው ፍልሰት ጥሩ የሆነ መልካም የሆነ ግንኙነት አለን በሁለታችን በኩል። እስካሁንም የተለያየ ወቅት ሲፈልሱ የነበሩ ወደ 2400 የሚሆኑ ህገወጥ ደንበር ተሻግሮ የሚሄዱ የነበሩት ሰዎች ተይዘው ወደ መጡበት እንዲመለሱ ተደርጓል። ይህን ያደረጉ ያሉ ወንጀለኞች ደግሞ ወደ 7 የተያዙ አሉ፣ ይህን የሚያሸጋግሩ እና ከዚህ በበለጠ መስራት አለብን። በዋናነት በኢትዮጵያ በራሷ ነው ይሄ የህገ ወጥ የሰው ዝውውርን መስራት መፍታት ያለባት ኢትዮጵያ ናት። ከኢትዮጵያ አልፎ የሚሄደውን ደግሞ እንዴት ነው እነሱ ከኛ ቁጥጥሮች ከኛ የደንበር እንቅስቃሴዎች አልፎ የሄዱትን ደግሞ እነሱ እንዴት ነው ማገዝ የሚችሉት የሚል ነገር በትብብር ለመስራት ነው።
የየመን መፍረስና የሶማሊያ መንግስት የተጠናከረ የጸጥታ አቅም አለመኖር የአፍሪካ ቀንድ ለዳይሽና አልሸባብ እንዲሁም ልዩ ልዩ መልኮች ላሏቸው ህገ ወጥነቶች መንስኤ እየሆነ ነው የሚሉት ኮሎኔል መንግሻ ይህንን ለመከላከል ከአጎራባች ሀገራት ጋር በትብብር መስራት አስፈላጊ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን ዝግጅታችን ይቀጥላል። አሁን ከምሽቱ 3 ሰዓት ከ29 ደቂቃ ነው አዲስ አበባ ላይ። አሁን የሰዓቱን አበይት የዓለም ዜና ቆንጅት ታሰማናለች።
ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ዛሬ ኖርዌይ ኦስሎ ገብተዋል። ስነ ስርዓቱ የሚከናወነው በነገ ዕለት ነው። የደቡብ ሱዳን የሽግግር ምክር ቤት አፈ ጉባኤ አንቶኒ ሊኖ ማካና ስልጣናቸውን ለቀቁ። በፓርቲያቸው አባላት ልቀቁ ተብለው መሆኑ ታውቋል። ማካና የተሰናበቱት ትናንት ጁባ ውስጥ በተካሄደው የገዢው የሱዳን ህዝብ ነጻ አውጪ ንቅናቄ ስብሰባ ላይ እንደሆነ ነው የተገለጠው። እርሶው ፕሬዚደንት ሳልቫኪር በመልእክተኞቹ በኩል በላኩልኝ ማሳሰቢያ ልቀቅ ብለውኛል፣ በትህትና መልቀቂያዬን አስገብቻለሁ ማለታቸው ተጠቅሷል። የፓርቲያቸው አባላት ባለፈው ህዳር ይልቀቁ አለዚያ ድምጽ ሰጥተን እናስወጣውታለን ቢሏቸው አሻፈረኝ ብለው እንደነበረን የተገለጠው ማካና የህዝብ ገንዘብ መዝብረዋል ተብለው ተከሰዋል። ባለፈው አርብ ፍሎሪዳ ፐንሰኮላ በሚገኘው የባህርና የአየር ኃይል የጦር ሰፈር ተኩስ ከፍቶ ግድያ የፈጸመው ሞሐመድ አልሻርማኒ የተባለ የሳውዲ አረቢያ የአየር ኃይል መኮንን መሆኑን የፌዴራሉ ምርመራ ቢሮ ኤፍቢአይ አረጋግጧል። የ21 ዓመቱ ሞሐመድ በጦር ሰፈሩ በሚገኘው የባህር ኃይል አቪዬሽን ትምህርት ቤት እዝ ተማሪ እንደነበረ ነው የተገለጠው። በከፈተው ተኩስ 3 ተማሪዎችን ገሎ ሌሎች 8 ሰዎችን አቁስሏል።
አመሰግናለሁ ቆንጅት ለአርዕስተ ዜናው። ከምሽቱ 3:30 ነው አሁን አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን። የጠቅላይ ሚኒስትር አብይ አህመድ የኦስሎ ጉዞ ይሆናል። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ወደ አውሮፓ ተጉዘዋል። ኦስሎ ገብተው ሽልማታቸውን ነገ ይቀበላሉ ተብሎ እየተጠበቀ ነው። እግረ መንገዳቸውን ግን ስዊድንም ጎራ ብለዋል። ከስዊድን አቻቸውም ጋር ንግግር አድርገዋል። መስመር ላይ እስክንድር ፍሬውን ይዣለሁ። ጉዳዩን እየተከታተለ ነው ያለው። እስክንድር እንደምንድን ነህ? ደህና መሻ አለ። ትሰማኛለህ?
እሰማሃለሁ ሰለሞን፣ እንደምን አመሸህ?
እግዚአብሔር ይመስገን። እስቲ እጅህ ላይ ያለ ዝርዝር ያለ ጉዳይ እንዳለ ንገረን እስቲ።
እንግዲህ ሰለሞን፣ አንተም እንዳልከው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ወደ ስዊድን አመርተዋል። ወደ ስዊድን ያመሩት በቅድሚያ አንተም እንዳልከው ጠቅላይ ሚኒስትሩ እንግዲህ ወደ ኦስሎ ከማምራታቸው በፊት ነው ዛሬ በስዊድን ይፋ የስራ ጉብኝት ማድረጋቸው በጽህፈት ቤታቸው በኩል የተገለጸው። ከስዊድን አቻቸው ሚስተር ስቲፋን ሎቨን ጋር መገናኘታቸውንም ጽህፈት ቤታቸው በፌስቡክ ገጹ አስታውቋል። በዚህም የስዊድኑ አቻቸው ለጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ በመሆናቸው እንኳን ደስ አለዎት ብለዋል። በኢትዮጵያ እየተወሰዱ ያሉትን የማሻሻያ እርምጃዎች ማድነቃቸውም ተገልጿል። ጠቅላይ ሚኒስትር አብይ አህመድ በዚሁ ስነ ስርዓት ላይ ሲናገሩም ስዊድን በኢትዮጵያ የተለያዩ ድጋፎች በማድረጓ አመስግነዋል። እንደዚሁም ከለውጡ ጋር በተያያዘም በለውጥ ወቅት ስለሚያጋጥሙ አልገራ ያሉ ስሜቶች ጉዳይ ማንሳታቸውን ነው ጽህፈት ቤታቸው የገለጸው። ነገር ግን ጠቅላይ ሚኒስትሩ ከጨለማ ይልቅ በነገ ላይ እምነትን የማሳደርና እውን እንዲሆንም የመትጋትን ጠቀሜታ አጽንኦት ሰጥተው ማንሳታቸውንም ጽህፈት ቤታቸው አመልክቷል። ሰለሞን
እስክንድር፣ መቼም ከጠቅላይ ሚኒስትሩ የዚህ የዘንድሮ የኖቤል ተሸላሚነት ጋር ተያይዘው የሚነሱ የተለያዩ ጉዳዮች አሉ። በአንድ በኩል ይገባቸዋል የሚሉ፣ በሌላ በኩል ደግሞ ተቃውሞ ያላቸውም አሉ። ምን ይሰማል አዲስ አበባ ላይ ለመሆኑ?
እንግዲህ ይሄ እንደ ማንኛውም የኢትዮጵያ የፖለቲካ ጉዳይ ሽልማታቸውንም አስመልክቶ የተለያዩ ስሜቶች ናቸው የሚንጸባረቁት ማለት ይቻላል። እንግዲህ የኖቤል የሰላም ሽልማት አንተም እንደምታውቀው ሰለሞን፣ አንድ ኢትዮጵያዊ አሸንፎ አያውቅም። ኢትዮጵያዊ መሪ ብቻ ሳይሆን በየትኛውም ዘርፍ አሸንፎ አያውቅም የኖቤል ሰላም ሽልማት። ያ በራሱ የፈጠረው ደስታ አለ በኢትዮጵያ ውስጥ። ነገር ግን ከተለያዩ አቅጣጫዎች እንደምንሰማው ጊዜው አሁን አይደለም፣ ሽልማቱ አይገባም የሚሉ ድምጾችም ተደምጠዋል። ነገር ግን የኖቤል የሰላም ኮሚቴው እንዳለው ከዚህ ቀደምም እንደገለጸው የጠቅላይ ሚኒስትር አብይ ጥረቶች እውቅናና ማበረታቻ የሚፈልጉበት ጊዜ እንዲያውም አሁን ነው ብለዋል የኖቤል የሰላም ኮሚቴው። ከዚሁ ጋር በተያያዘ ግን ሰለሞን፣ ከኦስሎ ቆይታቸው ጋር በተያያዘ እንደዚሁ ጥያቄና መልሶች በሚካሄዱባቸው ዝግጅቶች ላይ አይገኝም በሚል አንዳንድ የመገናኛ ብዙሃን እየዘገቧቸው ያሉ ጉዳዮችም አሉ። ይህ ነው አንዱ እንግዲህ የመገናኛ ብዙሃን ርዕስ ሆኖ የቆየው ጉዳይ። ጠቅላይ ሚኒስትሩ ጥያቄ መመለስ የሚገባቸው ስነ ስርዓቶች ላይ አይገኙም በሚል ማለት ነው። ነገር ግን ቃል አቀባያቸው ቢለኔ ስዩም ለዓለም አቀፍ የመገናኛ ብዙሃን እንደገለጹት በኦስሎ በሚገኝ ቴሌቪዥን ጣቢያ የቀጥታ ክርክር ላይም ገብተው እንደተናገሩት በስልጣን ላይ ላለ መሪ በሁሉም ፕሮግራሞች ላይ መገኘት አስቸጋሪ ነው። ሁሉን ማዳረስ እሳቸው እንዳሉት በአገር ቤት ያሉ አንገብጋቢ ሁኔታዎች አይፈቅዱላቸውም። በሁሉም ፕሮግራሞች ላይ መሳተፍ በስልጣን ላይ ላለ መሪ አስቸጋሪ ነው ያሉት። ነገር ግን ቃል አቀባዩ እንዳሉት ከኖቤል የሰላም ኮሚቴው ጋር በመነጋገር በተመረጡ መርሃ ግብሮች ላይ ጠቅላይ ሚኒስትሩ ይሳተፋሉ ብለዋል። ነገር ግን የተመረጡና ስምምነት የተደረገባቸው መርሃ ግብሮችና ጠቅላይ ሚኒስትሩ የሚሳተፋቸው የትኞቹ እንደሆኑ ግልጽ አላደረጉም። ቃል አቀባይዋ እንግዲህ ከነገ ጀምሮ ነው የትኞቹን ፕሮግራሞች ጠቅላይ ሚኒስትሩ የትኞቹን አይሳተፉም በሚል እንግዲህ ማወቅ የምንችለው። አንተ እንደምታውቀው ሰለሞን፣ የኖቤል የሰላም አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዝላቸው መርሃ ግብር በጣም ሰፋ ያለ ነው። ዛሬ ለምሳሌ በዋዜማው እንኳን ጋዜጣ መግለጫ እንዲሰጡ ይጠበቅ ነበር። ከዛ በመቀጠል ደግሞ ከኖርዌይ ጠቅላይ ሚኒስትር ጋር መገናኘት፣ በጋራ መግለጫ መስጠት፣ ታዳጊዎች በኖቤል የሰላም ማዕከል በሚያከብሩት የሰላም በዓል ላይ መሳተፍ፣ ሌሎች በርከት ያሉ ፕሮግራሞችን ያካተተ ነው መርሃ ግብሩ።
መልካም መልካም እስክንድር። መልካም እስክንድር፣ እንግዲህ ካለን ጊዜ አኳያ እነዚህን ያልካቸውን ጉዳዮችና ሌሎችም ለመገናኛ ብዙሃንም መግለጫ የሚሰጡ ከሆነ አካተን በነገው ምሽት ደግሞ ዘርዘር ያለ ዘገባ ይዘን እንመለሳለን። አመሰግናለሁ እስክንድር ለቆይታ እስካሁን ድረስ። ክቡራትና ክቡራን አድማጮች፣ እሺ መልካም ምሽት። ክቡራትና ክቡራን አድማጮች፣ ነገ ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የኖቤል ሽልማታቸውን ከተቀበሉ በኋላ የሚያደርጉትን ንግግር እናስደምጣችኋለን። ክቡራትና ክቡራን ዝግጅታችን ይቀጥላል። በ25 በ22ና በ31 ሜትር ባንድ ላይ ነው እየተከታተላችሁን ያላችሁት። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። በአህዱ ራዲዮ 94.3 ላይም አለን። ፕሮዲውሰሩ ዲያ ንጉሡ ታምሬ ነው። ቴክኒሽያኑ ዲያ ፓትሪክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጅት ታየ አብራናለች። አዘጋጅና አቅራቢ ትዝታ ብላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የመሬት መናድ ችግር በደሴ ተከታዩ ዘገባ ነው። ደሴ ከተማ ውስጥ የሚከሰተው የመሬት መንሸራተት አደጋ ለሰዎች መፈናቀልና ለመሠረተ ልማት መጎዳት ምክንያት መሆኑ እየተነገረ ነው። ነዋሪዎችን፣ ባለሙያዎችን እና ባለሥልጣናትን ያነጋገረው መስፍን አራጌ ዝርዝሩን ይዟል። ክቡራትና ክቡራን አድማጮች ይቅርታ ጠይቃለሁኝ። ለዚህ ክፍለ ጊዜ በቅድሚያ ወደ ተያዘው ዘገባ እንሸጋግራለን። የመስፍን ዘገባ ዘግየት ብሎ ይመጣል። በማኅበራዊ መገናኛ ብዙሃን የሚሰራጩ የጥላቻ መልእክቶችና ሐሰተኛ ወሬዎችን የሚመለከት ነው። እነዚህን ወሬዎች ለመቆጣጠር መንግሥት ገለልተኛ የሆኑ ተቋማትን ማቋቋም እንዲሁም ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር የሚጣጣሙ ጠንካራ ሕግጋት ማውጣት አለበት ሲሉ ባህር ዳር ዩኒቨርሲቲ ውስጥ በተካሄደ ውይይት ላይ የተናገሩ አንድ አንጋፋ ምሁር አሳስበዋል። እየተዘጋጀ ያለው የጥላቻ ንግግርና የሐሰተኛ መረጃ መቆጣጠሪያ ሕግ ቀደም ሲል ሲሰራበት እንደነበረው ጸረ ሽብር ሕግ አፋኝ እንዳይሆን ሰፊ ውይይት ሊደረግበት ይገባል ሲሉ ያሳስቡም አሉ። አስቴር ምስጋናው ተከታትለዋለች።
ፕሮፌሰር ዴቪድ ኬ በአሜሪካ ካሊፎርኒያ ዩኒቨርሲቲ ዓለም አቀፍ የሰብአዊ መብት ሕግ መምህር ሲሆኑ በተባበሩት መንግስታት ደግሞ ልዩ ጸሐፊ ናቸው። ከሰሞኑ ዴቪድ ኬ በባህር ዳር ዩኒቨርሲቲ የሕግ ፋክልቲ በመገኘት በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችንና ሐሰተኛ መረጃዎችን ይዘት ከዓለም አቀፉ ሕግ አንጻር እንዴት ማጣጣም ይቻላል በሚል ርዕስ ከምሁራንና ከተማሪዎች ጋር ውይይት አካሂደው ነበር። ፕሮፌሰሩ እንደሚሉት በአንድ ሀገር ውስጥ የመናገር ነጻነት ያለ ገደብ ሲሰጥ የጥላቻ ንግግሮችና ሐሰተኛ መረጃዎች ብቅ ማለታቸው አይቀርም። ለዚህ ደግሞ መንግስት ገለልተኛ ተቋማትን ማቋቋም ካለም አቀፉ ሰብአዊ መብት ድንጋጌ በመነሳት ጠንካራ ህግ ማውጣት አለበት። ሁለቱ በጋራ ሲሰሩ ግጭት ቀስቃሽ መረጃ የሚያሰራጩ አካላትን በቀላሉ በህግ ተጠያቂ ለማድረግ ያስችላል ነው ያሉት።
A democratic society that is bound by human rights standards, and as we look around the world, we see that very, very few countries are actually adopting by democratic processes rules related to, for example, hate speech and disinformation that apply in a rule of law oriented way to the platforms. There's a real disconnect between the government wanting to regulate speech and the government demanding that the companies adhere to basic standards. Maybe to put it another way,
በባህር ዳር ዩኒቨርሲቲ የመገናኛ ብዙሃን ህግ መምህር አቶ ዮሐንስ ነው በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ መቆጣጠሪያ አዋጅ ህጉ እንደ ጸረ ሽብር አዋጅ ህጉ አፋኝ እንዳይሆን ይሰጋሉ።
ካሁን ቀደም ኢትዮጵያ ውስጥ በጣም አፋኝ ህጎች ሲተገበሩ ነበር። ለምሳሌ የጸረ ሽብር አዋጁ በዚህ ረገድ ተጠቃሽ ነው። ብዙ ጋዜጠኞች፣ አክቲቪስቶች ታስረውበታል። በኋላ ላይ መንግስት ባመጣው ሪፎርም የተለቀቁ ቢሆንም አሁን ደግሞ ስናየው ይሄ የጥላቻ ህግ አሁን ባለበት ሁኔታ የጥላቻና የሐሰተኛ ንግግር አዋጅ ከጸደቀ ብዙ አክቲቪስቶችን፣ ብዙ የመብት ተሟጋቾችን፣ የማህበረሰብ አንቂዎችን ወደ እስር ቤት መልሶ ሊከት ይችላል። ምክንያቱም ጥላቻ የሚለው ትርጉም ነውረኛ ሆኖም ግን የጥላቻ ላይ ሆን ይችላል። ሐሰተኛ ሚለውን ቃል ሲተረጉመው ማንኛውም ንግግር ሐሰተኛ የሆነ ፍሬ ነገሩ ወይም ይዘቱ ሐሰተኛ የሆነ እንዴት ነው ሐሰተኛ መሆኑን ምንረዳው? ይሄ እነዚህ ቃሎች አውዳዊ ትርጉም ሊሰጣቸው ይገባል። አለበለዚያ አሁንም እንደነበርንበት እንደቀደመው ጊዜ ህግን በመጠቀም የዜጎችን መብት ወደ ማፈኑና ዜጎቹን ወደ እስር ቤት የመላኩ ነገር ተመልሶ ሊመጣ ይችላል የሚል ስጋት አለኝ።
ሰፊ ውይይት ያስፈልጋል እያልክ ነው ያስቀመጣችሁት ሐሳብ አለ? ቢሆንስ ብላችሁ ያስቀመጣችሁት አንድ ሁለት ተብሎ የተቆጠረ ነገር አለ?
እንግዲህ ለመገናኛ ብዙሃን ህግ አስተማሪ ተማሪዎችን ሳስተምር ወይንም በዚህ ረገድ አስተያየት ስጥብባል ላረግ ምችለው ትርጉሞቹ ከዓለም አቀፍ የሰብአዊ መብት ህግ ጋር መታየት አለባቸው። በፍጥነት ህግ መውጣት የለበትም። ሰፊ ውይይት ሳይካሄድበት ነው የጥላቻ ንግግርና ሐሰተኛ ንግግሮችን ወይንም ፌክ ኒውስን ሬጉሌት ለማድረግ የወጣውን አዋጅ በፍጥነት ነው የተሰራው። ስለዚህ በፍጥነት ሳይሆን በእርጋታ ሰፊ ውይይት ቢካሄድበት ልክ እንደ መገናኛ ብዙሃን አዋጅ ጥሩ ውጤት ይመጣል የሚል እምነት አለኝ እንደኔ። ከዛ ውጪ አማራጭ ሐሳቦችም ከተባለ የጥላቻ ንግግርን በተመለከተ ከዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ 20 ንዑስ ቁጥር 2 አንጻር ታይቶ እንዲሁም በቅርቡ ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልእክተኛ ያወጣቸው ስታንዳርዶች አሉ። የጥላቻ ንግግርን በተመለከተ ሞሮኮ ራባት ላይ የወጣ ወደ 6 የሚደርስ ክራይቴሪያ ያላቸው እነዛን ለምሳሌ አንዱ ኮንቴክስት ነው ወይንም ይዘቱ የሚነገርበት አውድ ነው። ሁለተኛ ደግሞ ተናጋሪው ለምሳሌ ፐብሊክ ፊገር ከሆነ ወይንም ተራ ግለሰብ ታዋቂ ሰው ከሆነ እነዚህ ሁሉ ግምት ውስጥ መግባት አለባቸው። ሌላው ደግሞ የሚተላለፈው ሜሴጅ ወይንም መልእክት አባባሽ ነው ወይ እሱ መታየት ያለበት ይመስለኛል። ከዛ ውጪ የሚተላለፍበት መንገድ ዋና መንገድ በሜንስትሪም ሚዲያ ነው በሶሻል ሚዲያ ነው ወይስ ቤት ውስጥ ነው የተነገረው የሚለው መታየት አለበት። እነዛን መሰረት ተደርጎ ቢዘጋጅ ጥሩ ህግ ይኖረናል፣ የዲሞክራሲ ሪፎርሙንም ያግዛል ብዬ አምናለሁ።
ሌላው የህግ መምህር አቶ ጥላሁን ያዚ ሐሰተኛ መረጃዎችን ለመቆጣጠር መንግስት የህግ የበላይነትን ማስከበር አለበት ሲሉ አስተያየታቸውን ሰጥተዋል።
ማን ግጭት ቀስቃሽ ንግግር እንደሚያደርግ ይታወቃል። ስለዚህ መደረግ ያለበት ምንድነው? ኒውትራል መሆን አለበት፣ ኢምፓርሻል መሆን አለበት መንግስት ማለት ነው እንጂ አሁን የመናገር ነጻነት ከገደብ ስላለፈ አይደለም። ዞሮ ዞሮ ህጉ አተገባበሩ ላይ ነው ችግሩ ያለውና የመንግስት አስፈጻሚ አካላት ህግን በማስከበር ሂደት ውስጥ በእኩልነት ማስከበር አለባቸው። እዛ ላይ ነው ዋናው ትልቁ ትኩረት መስጠት ያለበት ብዬ የማስበው። መንግስት አንድን ንግግር እውነት ወይም ሐሰት ብሎ መለየት ይችላል? ይሄ ነው አሁን ትልቁ ችግር ያለውና የተለያዩ የጁዲሻሪ፣ የሰብአዊ መብት፣ የሲቪል ሶሳይቲ እነዚህ ነገሮችን ማጠናከር፣ ትምህርት መስጠት ሊሆን ይችላል። ለምሳሌ ሚዲያ ሊትረሲ እና የመሳሰሉት በዛ መንገድ መቆጣጠር ይችላል።
ሰሞኑን በባህር ዳር ዩኒቨርሲቲ የተካሄደው ውይይት የኢትዮጵያ የሕዝብ ተወካዮች ምክር ቤት በጥላቻ ንግግርና ሐሰተኛ መረጃዎችን ለመቆጣጠር አዋጅ እያረቀቀ ካለበት ጊዜ ጋር ተገጣጥሟል። በዘርፉ ያሉም ችግሮችን ለመፍታት ያስችላሉ በሚል ከባለሙያዎቹ የተሰነዘሩ አንዳንድ አስተያየቶችም ይህንኑ ሕግ የማርቀቅ ሂደት ጭምር መነሻ ያደረጉ ነበሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የተከበራችሁ አድማጮች፣ በዩናይትድ ስቴትስ የሰብአዊ መብቶች ዓለም አቀፍ ሕግጋት መምህር የሆኑት ፕሮፌሰር ዴቪድ ኬ በዚህ መድረክ ላይ ከተናገሩና ሐሳቦቻቸውን ካንሸራሸሩ ምሁራን መካከል ናቸው። ተከታዩን ብለዋል።
ለዚህ ደግሞ መንግስት ገለልተኛ ተቋማትን ማቋቋም፣ ከዓለም አቀፉ ሰብአዊ መብት ድንጋጌ በመነሳት ጠንካራ ህግ ማውጣት አለበት። ሁለቱ በጋራ ሲሰሩ ግጭት ቀስቃሽ መረጃ የሚያሰራጩ አካላትን በቀላሉ በህግ ተጠያቂ ለማድረግ ያስችላል ነው ያሉት።
In a democratic society that is bound by human rights standards, and as we look around the world,
በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመቆጣጠር በዲሞክራሲ የበለጸጉ ሀገራትን ተሞክሮ መውሰድ በቂ ነው። መንግስት ገለልተኛ ተቋማትን ማቋቋም፣ የተቋማቱ ባለሙያዎች ደግሞ የተሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ከማህበረሰቡ ወቅታዊ ሁኔታና አውድ ተነስተው ይዘቱን ይመረምራሉ። ግጭት ቀስቃሽ የሆኑትን ለይተው ለህግ ያቀርባሉ። መንግስትም ከዓለም አቀፉ ሰብአዊ መብት ድንጋጌ የተቀዳ ጠንካራ ህግ ያወጣል። እነዚህ ገለልተኛ ተቋማት በሕግ የሚያስጠይቁ መረጃ ያወጡ አካላትን አሳልፎ ይሰጣሉ። መንግሥት ግን ሁሌም ግልጽና ትክክለኛ መረጃዎችን ለሕዝብ ማሳወቅ ይኖርበታል።
ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ሐሳቦቻችሁን አንሸራሽሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። በነገራችን ላይ ክቡራትና ክቡራን አድማጮች ነገ ኦስሎ ላይ የሰላም የኖቤል ሽልማታቸውን የሚቀበሉት ዶክተር አብይ አህመድ የሚያደርጉትን ንግግር ቀደም ሲል በገለጽነው መሰረት በቀጥታ እናስተላልፍላችኋለን። በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። በአዲስ አበባ ሰዓት አቆጣጠር ከቀትር በኋላ በሶስት ሰዓት ላይ ነው ስነ ስርዓቱ የሚጀመረው። በዋሽንግተን አቆጣጠር ከጠዋቱ 7 ኤኤም ወይም ከጠዋቱ 1 ሰዓት በአዲስ አበባ ሰዓት አቆጣጠር አስተካክላለሁኝ፣ ከቀትር በኋላ 9 ሰዓት ላይ ይሆናል። በለንደን ዓለም አቀፍ ሰዓት እኩለ ቀን 12:00 ወይም 12 ሰዓት ላይ ይሆናል የሚተላለፈው። በፌስቡክና በዌብሳይታችን በሶስቱም ቋንቋዎች ሳይቶቻችን ተከታተሉ። በአማርኛ በአፋን ኦሮሞና በትግርኛ ዌብሳይትና ፌስቡክ ገጾች ላይ ይገኛሉ። አሁን ተከታዩ ዝግጅት ጤና ነው። ድሬዳዋ ውስጥ ኤችአይቪ ስርጭቱ ከሚታሰበው በላይ የተስፋፋ መሆኑን ባለሙያዎች እየተናገሩ ነው። ወጣቶች እርግዝናን ለመከላከል እያሳዩ ያሉትን ያህል ጥንቃቄ ለኤችአይቪ ላለመጋለጥ እንደማያደርጉ ባለሙያዎቹ ገልጸዋል። የጸረ ኤድስ ዘመቻ ቀን ለአንድ ሳምንት በልዩ ልዩ ዝግጅቶች ድሬዳዋ ውስጥ የታሰበ ሲሆን የማስተማርና የማሳወቅ ሥራዎች በድጋፍ መቀነስ ምክንያት ተቀዛቅዘዋል እየተባለ ነው። ተፈጥሯል የሚባለው መዘናጋት የኤችአይቪን መተላለፍ በኢትዮጵያ የዘመን አቆጣጠር በ2022 ዓመተ ምህረት ወይም በአውሮፓ በ2030 ዓመተ ምህረት ለማቆም የተያያዘውን የዘላቂ ልማት ግብ መምታት እንዳይቻል ሊያደርግ ይችላል የሚል ስጋት ደቅኗል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል።
የዘንድሮው የኤችአይቪ ኤድስ ቀን ማህበረሰብ የለውጥ ኃይል ነው በሚል መሪ ቃል በመላ ሀገሪቱ በልዩ ልዩ ዝግጅቶች ተከብሯል። ከቅርብ ዓመታት ወዲህ ከነበሩ አከባበሮች አንጻር ዘንድሮ ደመቅ ብሎ የተከበረው የኤችአይቪ ኤድስ ቀን ላይ ሲተላለፉ የነበሩ መልእክቶች በሽታውን ያለ አግባብ ችላ ያልነው መሆኑን ደጋግመው የሚያሳስቡ ነበሩ። በኤችአይቪ ኤድስ ምክንያት እስካሁን 32 ሚሊዮን ሰዎች መሞታቸውን ሪፖርት የተደረገ ሲሆን አሁን ቫይረሱ በደማቸው ውስጥ የሚገኙትም 37 ሚሊዮን እንደሚሆኑ በፈረንጆች 2019 የወጣው መረጃ ያሳያል። በአገራችንም 649 ሺህ ገደማ ዜጎች ቫይረሱ በደማቸው እንደሚገኝ ነው የሚገመተው። በ1990ዎቹ ከ2.5% በላይ የነበረው የበሽታው ስርጭት ዘንድሮ 0.91 ሆኗል በኢትዮጵያ። ይህ ማለት ከ1% ያነሰ ስለሆነ በወረርሽኝነት አይጠቀስም። ተመርምረው ኤችአይቪ በደማቸው እንደሚገኝ ካረጋገጡ 21 ዓመት የሆናቸውና የሻማብራን ቫይረሱ በደማቸው የሚገኙ ሴቶች ማህበር ሰብሳቢዋ ወይዘሮ ውቢት ሞገስ ምስክርነትም ኤችአይቪ በ1990ዎቹ እንደነበረው ገዳይ እንዳስፈሪ ያለመሆኑን የሚያሳይ ነው።
እኔ 21 ዓመት የሆነኛል ኤችአይቪ ቫይረስ በደሜ ውስጥ ካለ የአንድ ወንድ ልጅ እናት ነኝ ለማታውቁኝ ማለት ነው። ሌሎቹም የእኛ አባላት መሰል በየማህበር ውስጥ ያሉ አባላት አመራሮች እንዲሁም አባላት ከኔ በላይ ከኔ በፊት ወጥተው 25 እስከ 30 ዓመት ድረስ ራሳቸውን ያቆያሉ። በትክክል መድኃኒቱን እየወሰዱ ራሳቸውን በትክክል እየተንከባከቡ ሐኪም የሚመክራቸውን ነገር በትክክል እያደረጉ ያለምንም እንቅፋት እስካሁን ድረስ የኖሩ ኤችአይቪ ፖዘቲቭ የሆኑ ሰዎች አሉ። በጣም ብዙ ማለት ነው። እኛ ለህብረተሰቡ ወይም ለሁሉም አካላት አንበሶች ነን። እኔ ለራሴ የምሰጠው አንበሶች ነን። እኔ ራሴን ባወቅኩበት ወቅት እንደዚህ መድረክ ላይ ወጥቶ እኔ እንደዚህ ነኝ ራሽን ጠብቄ እንደዚህ ነው ብሎ ያስተማረን አካል አልነበረ፣ እኔ በወጣሁበት ሰዓት ላይ ማለት ነው። አሁን ግን ያለው ትውልድ እድለኛ ነው። እኛ አለነው።
በዚህ ረገድ በ1996 ዓ ም የተጀመረው የእድሜ ማራዘቢያ መድኃኒት ቁልፍ ሚና ተጫውቷል። ሆኖም በዝርዝር ሲታይ ሌሎች አሳሳቢ ጉዳዮች መኖራቸውን አቶ ሀሰን ቡሽራ በድሬዳዋ ጤና ቢሮ የክትትልና ግምገማ ባለሙያ ለዚሁ ዓላማ በተዘጋጀው ጥናት ላይ ባቀረቡት ጽሑፍ አመልክተዋል።
አንዳንድ የማህበረሰብ ክፍሎች ላይ ያለው ፕሪቫለንስ በጣም ከፍተኛ ነው። ለምሳሌ ሴተኛ አዳሪዎች ላይ ካየ እስከ 23% የሚደርስበት ጊዜ አለ እና እንደዚህ ከፋፍለን ስናየው ግን አሁንም በአንዳንድ ክልሎች በከተሞች አካባቢ ላይ እና በአንዳንድ የማህበረሰብ ክፍሎች ላይ ኤችአይቪ ፕሪቫለንስ ስቲል በኢፒደሚክ ደረጃ ላይ እንደሆነን ያመላክታል። ለምሳሌ በክልሎች ያለውን እንትን ካየን ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለን ስናይ እነዚህ ፕሪቫለንሳቸው በጣም ከፍተኛ የሆኑባቸው ኤሪያዎች ናቸው።
በኤችአይቪ የሚያዙ አዳዲስ ሰዎችን ቁጥርና በበሽታ የሚሞቱ ሰዎችን ቁጥር በመቀነስ ረገድም ከአምስት ዓመት ወዲህ ለውጥ ማምጣት እንዳልተቻለ ማለትም አዳዲስ በሚያዙ ሰዎች ቁጥር ላይ ቅናሽ ማሳየት እንዳልተቻለ ነው መረጃዎች የሚያሳዩት። ይህ በዋናነት በአዲሱ ትውልድ ላይ በቂ ስራ ባለመሰራቱ፣ አስቀድሞ በቂ ግንዛቤ የነበረው መዘናጋት በመጀመሩ የተፈጠረ ነው ይላሉ። በርካታ ወጣቶች ኮንዶም ከመጠቀም ይልቅ ድህረ ወሲብ የእርግዝና መከላከያ መጠቀምን እየመረጡ መሆኑን አቶ ሀሰን ያቀረቡት ሪፖርት ያሳያል። በድሬዳዋ አሁን ያለው 4.6% የኤችአይቪ ኤድስ ስርጭት በሀገር አቀፍ ደረጃም ከፍተኛ ነው ያሉት አቶ ሀሰን በኢትዮጵያ ደረጃም የበሽታውና የቫይረሱ ስርጭት ከተሞች ላይ የጎላ ነው ይላሉ። በተለይ እንደ ድሬዳዋ የከባድ መኪኖች መተላለፊያ የሆኑ ከተሞች ላይ ስርጭቱ ከፍ ብሎ የሚታይ መሆኑን በሪፖርቱ ተመልክቷል። በአጠቃላይ ችግሩ ዳግም ትኩረት የሚሻ መሆኑን ነው በተለያዩ መድረኮች እየተገለጸ ያለው። ከንቲባ አህመድ መሐመድ ቡህ ይህንን ከገለጹ መካከል ናቸው።
ማህበረሰቡ ኤችአይቪ ለመከላከል ረገድ በርካታ አስተዋጽኦ እያደረገ ይገኛል እስካሁን ድረስ። ስለዚህ የህብረተሰቡ የሚያደርገውን አስተዋጽኦ መቀጠል አለበት ማለት ነው። ስለዚህ በዚህ አመት ከሌላዎች አመት ለየት የሚያደርገው በራሳችን አቅም ነው መስራት የሚኖርብን ማለት ነው። በፊት ግን ብዙ ዶኖሮች ኤች አይ ቪ ኤድስ ላይ ብዙ ፈንድ ይመጣ ነበር። አሁን ግን እየቀነሰ መጥቶ በሀገር አቅም ነው የሚሰራው ለማለት ፈልጌ ነው። ስለዚህ ትልቁ እንትናችን ምንድን ነው የሚሆነው? ህብረተሰቡን መቀስቀስ እና ህብረተሰቡ ዙሪያ በፋይናንሱም ይሁን በሌሎችም መንግስትም ይሁን ፖለቲሽያንም ወጣቱም ኢቨን ኤች አይ ቪ ደማቸው ውስጥ የሚገኘውም ወላጆች ያጡ ልጆች ህጻናትም አሉ ሌሎችም፣ እነዛም በሙሉ አንድ ላይ አስተባብረን በፊት እንዲቀነስ እንዳደረግ ነው ሁሉ አሁንም ተረባርበን ወደዛ መመለስ ይኖርብናል የሚል እናያለን። በአጠቃላይ ግን የወጣቱ ባህሪ አሁንም መቀየር አለበት፣ እነዛ ኤሪያዎች ላይ በደንብ መሰራት አለበት የሚል ሀሳብ ለማንሳት ፈልጌ ነው። ስለዚህ ሲሪየስሊ ህብረተሰቡ አንድ ላይ ሆኖ አዌርነስ በመፍጠርም የፖለቲካ ትኩረቱን ማግኘቶ ጉዳዩ በዚህ መልክ ሲሪየስሊ ብንሄድበትና ችግሩ እንደዛ ብቻ ነው መፍታት የሚቻለው፣ አለበለዚያ የእጃችን ከወጣ በጣም አደጋ ነው የሚል ሀሳብ ለማንሳት ነው።
በሽታውን ለመከላከል እንደ ከዚህ ቀደሙ በቂ ዓለም አቀፍ ድጋፍ የለውም ያሉት ጥናት አቅራቢ አቶ ሀሰን በራስ አቅም በሽታውን መከላከል ላይ ማተኮር ይገባል ብለዋል። በዚህ ረገድ ቫይረሱ በደማቸው የሚገኙባቸው ሴቶች ማህበር ሰብሳቢዋ ወይዘሮ ውቢት የሚችሉት ማድረግ እንደሚቀጥሉ ይናገራሉ።
ኤች አይ ቪ ኤድስ ለሌላ እንዳይተላለፍ ባለበት እንዲቆም እንዲሁም ደግሞ ወጣቱ ላይ በተለይ ሬዲዮን እንደሚታወቀው ከተለያዩ አገሮች በየጊዜው እየፈለሱ ይመጣሉ። እኛ ጋር ደግም የምናገረው አቅም ስላለ ተጠቀሙብን፣ እናገልግላችሁ፣ ትውልድን እናድን፣ ወጣቱን ከኤችአይቪኤስ ካልተፈለገ ሱስ ካልተፈለጉ ነገሮች እንከላከለው። እርግዝናን ሳይሆን ሌሎችን ነገር ሳይሆን ኤችአይቪን በዋናነት እንደዋናነት እንዲከላከል እንንገረው። የመድኃኒቱን ጠቀሜታ እንንገረው። መድኃኒቱን በወቅቱ ሳይጎዳ በትክክል ከወሰደና በትክክል ራሱን ጠብቆ እዚህ ደረጃ ማድረስ ከቻለ ምናልባትም ኤችአይቪ ፖዚቲቭ የሆኑ ሰዎች አሁን ላይ ያለው ሳይንስ የሚለው ኤችአይቪ ፖዚቲቭ የሆኑ ሰዎች በትክክል መድኃኒታቸውን ወስደው ቫይራል ሎዳቸው ወደ ዜሮ የሚሆንበት ደረጃ ላይ ከደረሱ ለሌላ ሰው ቫይረሱን የማያስተላልፉበት ደረጃ ላይ የደረስንበት ጊዜ ላይ ደርሰናል። አሁን ላይ በየጊዜው መንግስት የሚያስገባቸው መድኃኒቶችም እየተሻሻሉ ከጊዜ ደህና ለውጤት ሊያስመጡ የሚችሉ መድኃኒቶች እየገቡና እየተጠቀምን ነው እየወሰድን ነው። እና ለምን ታዲያ ጎን ላይ ያለው ህብረተሰብ ይያዛል? ለምንስ ይሞታል ከተያዘ? መጀመሪያ እንዲያዝ ነው የምንፈልገው። ከተያዘ ደግሞ ለምን ይሞታል? እንደኛ መኖር አለበት፣ ህብረተሰቡንም ማገልገል አለበት። ሁሉም የህብረተሰብ ክፍልም አውቆት ይሄንን በትክክል መውሰድ ሲገባው ለምን ያልጋ ቁራኛ ይሆናል? ለምን የጎንዮሽ ህመሞችን ያስከትላል? ስለዚህ ይሄንን እንድናደርግ አግዙን፣ አብረን እንስራ። አትለዩ ነው የምለው። ማህበረሰብ የለውጥ ኃይል ነው።
ኤችአይቪ ኤድስን በፈረንጆች 2030 ለመቆጣጠር የወጣውን እቅድ ለማሳካት አሁን እየተስተዋለው ያለው መዘናጋት ሊቀረፍ እንደሚገባ ነው ባለፈው ሳምንት በተዘጋጁ መድረኮችና ጋዜጣዊ መግለጫዎች ላይ በተደጋጋሚ የተገለጸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ክቡራትና ክቡራን አድማጮች አዲስን አመሰግናለሁኝ ለዘገባው። ወደ ተከታዩ ዝግጅታችን እናልፋለን። በነገራችን ላይ ናይል ሳት ላይ እየደረሰ ላለው መቆራረጥ ይቅርታ እንጠይቃለን። አድማጮች የተለያዩ ጥቆማዎችን እያደረሳችሁን ነው። ቴክኒሽያኖቻችን ችግሩን ለማስወገድ ጥረት እያደረጉ ነው። በአጭር ሞገድ በፌስቡክ ላይቭ በአሃዱ ራዲዮ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ስፖርት ነው ተከታዩ ዝግጅት። ግርማቸው ከበደ ነው ዘገባውን ይዞ የቀረበው።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ለተሰንበት ግዳይና የዓለም ክብረ ወሰን ለኢትዮጵያውያን አትሌቶች የጸረ አበረታች ቅመሞች ስልጠና መሰጠት መጀመሩ፣ ሩሲያ ከዓለም አቀፍ የስፖርት ውድድሮች ለአራት ዓመታት መታገዷ፣ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽንና የቅዱስ ጊዮርጊስና ኢትዮጵያ ቡና ክለቦች የገቢ ክፍፍል ውዝግብ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በ15 ኪሎ ሜትር የጎዳና ላይ ውድድር የዓለም ምርጥ ሰዓትን ያስመዘገበችው ለተሰንበት ግዴ ክብረ ወሰኖችን ለመስበር እንደምትሮጥ ተናግራለች። ከሶስት ሳምንት በፊት በሆላንድ የናይሜሄን የ15 ኪሎ ሜትር ፉክክርን በ44 ደቂቃ 20 ሰከንድ የጨረሰችው ለተሰንበት በተለይ ለቪኦኤ እንደተናገረችው የመጀመሪያው እቅዷ በቶኪዮ ኦሊምፒክ ስኬታማ መሆን ነው።
ጠንክሬ እሰራለሁ፣ ወርቅም ለማምጣት ተግቼ እሰራለሁ ነው።
በ10 ሺህ ሜትር የዓለም የብር ሜዳሊያ ባለቤቷ ለተሰንበት ከኦሊምፒክ በኋላ ግን በመምና በጎዳና ላይ ውድድሮች ክብረ ወሰኖችን ለመስበር እንደምትሮጥ ለቪኦኤ ገልጻለች።
መጀመሪያ ዓለም ሻምፒዮን ኦሊምፒክ ነው የሚሆነው። ከዛ በኋላ ግን ሪከርድን ለመስበር ያው ክሱ በኋላ ይሆናል ማለት ነው እና ከዛ በኋላ 21ም ቢሆን ያው ማራተንም ቢሆን 5000 10000 የተለያያሉ እና ሞክራለሁ ማለት ነው።
ለኢትዮጵያውያን አትሌቶች የጸረ አበረታች ቅመሞች ስልጠና መሰጠት ተጀምሯል። ስልጠናው በዓለም አትሌቲክስ የደህንነት ቡድንና በኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ትብብር የሚሰጥ ነው። ስልጠናው በዓለም አትሌቲክስ የደህንነት ቡድን ወይም አትሌቲክስ ኢንቴግሪቲ ዩኒት በአውሮፓውያን አቆጣጠር የ2020 ዓ.ም የጎዳና ላይ ሩጫ አበረታች ቅመሞች ቁጥጥር መርሃ ግብር አካል ነው። ኢትዮጵያ ለአበረታች ቅመሞች የተጋላጭነት ደረጃ አስጊ በሚባለው ምድብ አንድ ውስጥ በዓለም አትሌቲክስ ተካታለች። ስልጠናው ከመሰጠቱ በፊት የዓለም አትሌቲክስ የደህንነት ቡድን ከኢትዮጵያ አትሌቲክስ ፌዴሬሽን እና ከኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ጋር ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ዳይሬክተር መኮንን ይደርሳል እንደተናገሩት ባለፉት ሁለት ዓመታት ከአበረታች ቅመሞች ጋር በተያያዘ 9 አትሌቶችና ሁለት መዳኒት ቤቶች ላይ ቅጣት ተላልፏል። የፌዴሬሽኑ ፕሬዝዳንት ኮማንደር ደራርቱ ቱሉም ተከታዩን መልእክት አስተላልፋለች።
እንደምታውቁት እንግዲህ በአሁኑ ሰዓት ይሄ የዶፒንግ ጉዳይ ሀገራችንን ጨምሮ ዓለምን እያስጨነቀና እያሳሰበ ያለ ጉዳይ ነው። እኛ ደግሞ እንደ ኢትዮጵያ እንደ ታሪካችንም ይሄ ጉዳይ በዚህ ጉዳይ ኢትዮጵያ እዚህ መስመር ላይ እንድትገባ አንፈልግም። ይሁን እንጂ ባንፈልግም እዚህ መስመር ላይ በተወሰኑ ልጆቻችን ገብታለች። ስለሆነም ይሄን በመሆኑ ኢትዮጵያ አሁን ኤ ግሩፕ ውስጥ ነው ያለችውና እኛ ሁላችንም እንደ አትሌቲክስ ፌዴሬሽንም ይሁን እንደ ሀገርም ይሁን እንደ መንግስታችንም እናንተ ሚዲያዎች ይሄን ነገር ሁላችንም ተባብረን ልጆቻችንን ከዚህ እንድከላከሉ ከዚህ እንድርቁ ስፖርት ነጻ ሆኖ እንድሳለጥ በተለይም ደግሞ እኛ ትልቁ ታሪክ ያለን ከአበበ ቢቂላ ከሻምበል አበበ ቢቂላ ጀምሮ ትልቅ ታሪክ ስላለን ያ ታሪክ እንዳይበላሽብን ኢትዮጵያ ሀገራችን ንጹህ ስፖርትን እንድታሳልጥና አሰልጣኞቻችንም ይሁን ልጆቻችን ማናጀሮቻችን ከዚህ ርቀው በንጹህ ጉልበት ስፖርትን ንጽህናውን ጠብቀው እንድንሰራ የሁላችንም ኃላፊነት ነው፣ የሁላችንም አደራ ነው።
ክቡራትና ክቡራን አድማጮች ዝግጅቶቻችን ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተ፣ ቆንጂት ታየ እንዲሁም ንጉሡ ታምሬ ነን። አብራችሁ ስለቆያችሁ እናመሰግናለን። ትግርኛ ይቀጥላል። በእኛ በኩል